ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይልሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ጥቅምት 26 ቀን 2011 ዓ.ም ተመረጠ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና በማስከተልም የግለሰብ ሆነ የአውራ ድርጅት አምባገነንነትን አናስተናግድም በሚል ርዕስ በሐምሌ ወር በፍኖተ ዲሞክራሲ ቀርቦ የነበረ ሐተታ እናሰማለን። በመጨረሻም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ልሳን ዲሞክራሲያ ህዝባዊ ትግልና የሽግግር ጥያቄ በሚል አቅርቦት የነበረውን አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል። አሁን ወደ ዜናው። ከቤኒሻንጉል ጉምዝ ክልል መጡ የተባሉ ታጣቂዎች በመስራቅ ወለጋ ዞን ጥቃት ማድረሳቸው ታውቋል። ዝርዝር መረጃ እስካሁን ባይሰባሰብም በጥቃቱ ዜጎች መጎዳታቸውና መንደሮች መቃጠላቸውን የአይን እማኞች ተናግረዋል። የነቀምት ከተማ ነዋሪዎች አገዛዙ ደህንነታችንን አላስጠበቀም በሚል ከፍተኛ የተቃውሞ ሰልፍ አድርገዋል። ለተቃውሞ በወጡ ሰዎች ላይ የጸጥታ ኃይሎች በወሰዱት እርምጃ ቢያንስ 3 ሰዎች መገደላቸውና ሌሎች በርካቶች የቆሰሉ መሆናቸው ታውቋል። ቀዳሜ ጥቅምት 24 ቀን በአዳኛ ገር ጫቆ ወረዳ በነጋዴ ባህር በተደረገ ስነ ስርዓት ላይ ተገኝተው ወደ ቤታቸው ሲመለሱ በነበሩ አርሶ አደሮች ላይ በተደረገ ጥቃት 3 ቄሶችን ጨምሮ የ6 ሰዎች ሕይወት አልፏል። ይህን ተከትሎ ባለፉት 2 ቀናት በምዕራብ ጎንደር ዞን አለመረጋጋት ተፈጥሮ የቆየ ሲሆን ከጎንደር መተማ መንገድ ተዘግቶ የቆየ መሆኑም ታውቋል። በግጭቱ በርካታ ሰዎች የተጎዱ መሆናቸውም ታውቋል። የምዕራብ ዞን አስተዳዳሪ በሰጠው መግለጫ ሰኞ አንጻራዊ ሰላም መኖሩን ገልጾ ወንጀለኞች ላይ እርምጃ እየተወሰደ መሆኑንና የትራንስፖርት አገልግሎትም እንደሚጀመር አስታውቋል። የገሙጎፋ ዞን መምህራን ለአባይ ግድብ ያዋጡት 30 ሚሊዮን ብር እንዲመለስላቸው በመጠየቅ ከሳምንት በፊት የጀመሩት የሥራ ማቆም አድማ መፍትሄ ባለማግኘቱ ቀጥሎ እንደሚገኝ ከስፍራው የተገኘው መረጃ ይጠቁማል። አዲስ አበባን ከመቀሌ የሚያገናኘው ዋና መንገድ በቆቦ ወጣቶች ከተዘጋ 1 ሳምንት ያለፈው ሲሆን ከአካባቢው ማህበረሰብ ጋር በተደረገ ውይይት መንገዱ እሁድ ከሰዓት በኋላ ዳግም ሊከፈት ይችላል መሆኑን የአካባቢው ፖሊስ መምሪያ ኃላፊ ገልጿል። ወጣቶቹ መንገዱን የዘጉት የራያ የማንነት ጥያቄ በማንሳት አላማጣ ላይ የተቃውሞ ሰልፍ አድርጋቸዋል በሚል በትግራይ ክልል ልዩ ኃይል የታሰሩት ከ500 በላይ ዜጎች በአስቸኳይ እንዲፈቱ በመጠየቅ ነበር። በአሁኑ ወቅት መንገዱ የተከፈተው እስረኞችን በመፍታት ስምምነት ተደርሶ መሆን አለመሆኑ የተሰጠ መረጃ የለም። በተያያዘ ዜና እሁድ ጥቅምት 25 የዳባት ወጣቶች በምዕራብ በኩል የጎንደር ከተማን ከሽሬና አድዋ ከተሞች ጋር የሚያገናኘው አውራ መንገድ ሊማልሞ ላይ በመዝጋታቸው የትራፊክ እንቅስቃሴ ቆሞ እንደነበር ተነግሯል። የዳባት ወጣቶች እርምጃውን የወሰዱት የቆቦ ወጣቶች የወሰዱትን እርምጃ በመደገፍ ነው ተብሏል። በታንዛኒያ እስር ቤት የሚገኙ 200 ኢትዮጵያውያን እስረኞችን ለማስመለስ የበጀት እጥረት አጋጥሟል ተባለ። በኬንያና በታንዛኒያ በኩል ወደ ደቡብ አፍሪካ በመንቀሳቀስ ላይ ያሉ ታንዛኒያ ውስጥ አስረው የነበሩት ኢትዮጵያውያን በአሁኑ ወቅት የታንዛኒያ መንግስት ለመፍታት ፈቃደኛ ቢሆንም የትራንስፖርት ወጪያቸውን የሚሸፍን አካል በመጥፋቱ ስደተኞቹ በታንዛኒያ እስር ቤት ለመቆየት ተገደዋል ተብሏል። ወደ ሀገራቸው የሚመለሱ ስደተኞችን ወጪ ይሸፍን የነበረው International Organization for Migration የተባለው የዓለም አቀፍ ድርጅት በፈረንጆቹ አመት የተፈቀደውን በጀት የጨረሰ መሆኑን በመግለጹ ሊረዳ ያልቻለ መሆኑ ታውቋል። ስደተኞች የመጓጓዣ አቅም የሌላቸው በመሆኑና አገዛዙም በዚህ በኩል በጀት መመደብ ፈቃደኛ ባለመሆኑ በእስር ቤት መሰቃየት ግድ ሆኖባቸዋል። ከሁለት ወራት በኋላ በሚጀምረው አዲስ የበጀት ዓመት የዓለም አቀፉ የስደት ድርጅት ወጪውን ሊሸፍን ይችል ይሆናል የሚል ተስፋ አለ። ከካሜሩን ለመገንጠል እንቅስቃሴ እያደረጉ ያሉ ኃይሎች በአገሪቱ ሰሜን ምስራቅ ኢንኩዌን ከምትባል መንደር ከሚገኝ አንድ የፕሪስቢቴሪያን ትምህርት ቤት ውስጥ 78 ተማሪዎችንና ኃላፊያቸውን ጠልፈው የወሰዱ መሆናቸው ታውቋል። ጠላፊዎቹ በሶሻል ሚዲያ ባስተላለፉት መልእክት ተማሪዎቹን የሚለቁት የሚፈልጉትን ካገኙ ብቻ መሆኑን ገልጸው እስከዚያው ድረስ ግን ትምህርት እየተሰጣቸው ከነሱ ጋር እንደሚቆዩ ተናግረዋል። በካሜሩን እንግሊዝኛ ተናጋሪ የሆኑ ዜጎች ተበድለናል ብለው እንቅስቃሴ ከጀመሩ ከአመት በላይ የሆናቸው ሲሆን መንግስት በወሰደው የኃይል እርምጃ ተስፋ የቆረጡ ወጣቶች ተደራጅተው የትጥቅ ትግል በማካሄድ ላይ ይገኛሉ። ባለፈው ሳምንት ይኸው የተገንጣዮች ኃይል በአንድ የእርሻ ቦታ ጥቃት አካሂዶ ጉዳት ማድረሱ ይታወሳል። በመጨረሻም እሁድ ጥቅምት 25 ቀን በሶማሊያ ዋንላወይን በሚባል ከተማ መንገድ ላይ የተቀበረ ቦምብ ፈንድቶ 3 የመንግስት ወታደሮች ሲገል ሌሎችን ያቆሰለ መሆኑ ታውቋል። ወታደሮቹ ካፍጎዬ ከተማ ተነስተው ወደ ዋላንዋይ ሲጓዙ እንደነበር ታውቋል። ለጥቃቱ አልሽባብ ኃላፊነቱን የወሰደ ሲሆን በርካታ በአሜሪካ የሰለጠኑ ልዩ ኃይሎች እንደተገደሉ ገልጿል። ዜናው በዚሁ ያበቃል። የግለሰብ ሆነ የአውራ ድርጅት ወይም ፓርቲ አምባገነንነትን አናስተናግደም። ሁሌም ሰው ጠፋ እንደ በሚል ወደ ቀቢጸ ተስፋ ልንገባ ስንል ታሪክም አልዋሸ፣ ህዝባችን አገር ወዳድና ጀግና ነው የሚል ክስተት ይመጣልናል። ሰሞኑን በተደረጉ ሰልፎች የግለሰብ ድጋፍ ቢንጸባረቅም የሀገራችንን ሰንደቅና የህዝቧን መሰረታዊ ጥያቄዎች ሲስተጋቡ በማየታችን ስንደሰት፣ በዚያው ልክ ደግሞ 28 ዓመታት ታስረው የሚሰቃዩትን አገር ወዳድ ዜጎች ምስል ያዥ ይፈቱ ባይን ጠፍቶ መገኘቱን በመጽሐፍ ታዝበናል። የታገልነውም ለመሰረታዊ ግቦችና ለዲሞክራሲ መሆኑን የተረሳ ከመስል ደረጃ መድረሱን መታዘባችንን ልንደብቅ አልቻልንም። በዚህ አሳዛኝ ክስተት መሃል ታዲያ ወይዘሮ እማዋይሽ አለሙ አይነት ጀግና ብቅ ብላ አገር ወዳድ ኢትዮጵያዊ መሆን ማለት ምን እንደሆነ ለግርግር ሰለባዎቹ ሊነው የማይባል ትምህርት ሰጥታልናለች። ወያኔም ሆነ አዲሱ ሹምና አሜሪካ በቀደዱልን ቦይ መፍሰስ ሳይሆን ህዝቡ የጠየቀው የሽግግር መንግስት ተውል መሆን አለበት በማለቷ በሹሞቹ አሸጋጆችና አድርባዮች ጅቦች ውግዘትን ስታገኝ፣ ሀቀኛ ዜጎች ግን ደጋግመሽ ንገሪን በሚል አክብረዋታል።
ነገር ግን ለኔም ውስጤን ያመመኝ ነገር አለ። ምንም እንኳን ኢትዮጵያዊነት ጥሩ ቢሆንም መዳመር፣ በጋራ መኖር ታላቅነት ቢሆንም አመጣጡ በምን መልኩ ነው? የሽግግር መንግስት ልናቋቁም ነው ወይስ በነበረው ወይም ደግሞ በተቀደደልን ቦይንም ፈስ ነው? የተከበራችሁ ወገኖቼ፣
ሽግግር መንግስት መጠየቅ ማለት ፀረ አዲሱ ሹም ማለት ነው ብለውና ይህንንም እንደ ቅዱስ አቋም ወስደው በመለፈፍ ቅጥረኞች ራሳቸውን እንዲያወርዱ እድል ያገኙ ሲሆን፣ ይህን ንግግሯን ነፃ ሆነ በተባለው ኢቲቪ የኢትዮጵያ ቴሌቪዥን ሳንሱር መደረጉ፣ ተቆርጦ መውጣቱ፣ የአዲሱ ሹም የፕሬስ ነፃነት ልኩም በግሃድ ይዘቱ ያው ያየነው የኖርነው አፈና መሆኑም አጋልጦታል። የኢትዮጵያ ህዝብ ማንም ግለሰብ ሆነ ቡድን በአምባገነነት በላዩ ላይ እንዲወዘፍበት ከቶም አይፈልግም። አጼው ስዩም መለኮት ነኝ በሚል ባለፍጹም ስልጣን ሆነው ለ44 ዓመታት የነገሱበትን በቃ ብሎ ታግሎ በህዝባዊ አብዮት አስወግዶታል። ደርግም ጊዜያዊ ወታደራዊ መንግስት ሲል የለም፣ ጊዜያዊ ህዝባዊ መንግስት ብለን የታገልነው ሂደቱና አዝማሚያው ወደ አንድ ቡድን ወይም ግለሰብ አምባገነንነት መሆኑን በጊዜ በመረዳታችን ነበር። ከአንድ አዋቂ ነኝ ባይ ግለሰብ ሆነ ቡድን በበለጠ የሀገራችን ጉዳይ ይመለከተናል የሚሉ አገራዊ ኃይሎች ምክክርና ህብረት የበለጠና የተሻለ ይሆናል የሚለው አቋማችንና እምነታችን የጸና በመሆኑ አምባገነኖችን በዲሞክራሲያዊ አስተዳደር ለመተካት የሽግግር መንግስት መመስረቱ ወይዘሮ ማዋይሽ እንዳለችው ወሳኝና የግድ ነው ብለን ለአመታት ጸንተን ታግለናል። የሽግግር መንግስት አስፈላጊነቱንም ጫና የሰጠነው የሀገራችን ችግሮች ውስብስብና ብዙ በመሆናቸው የጋራ ጥረትና ተሳትፎን ጠያቂ መሆናቸውን በመረዳትም ነው። ብቸኛ ግንባር ቀደም ፓርቲ ወይም ግለሰብ የሚለው የከሰረ ምርጫና አካሄድ መሆኑን ማስረዳትና ማስረዳት ከጀመር አመታት ማለፋቸውንም የማያውቅ የለም ብለን እናምናለን። ዛሬ በዚህ በዛ ሊያወግዙን የሚጥሩ ሰዎችና ቡድኖች የደርግን ብቸኛ ኢሰፓ ተቀብለውና አቅፈው የቆዩ መሆናቸውን መጥቀስ የግድ ይሆንብናል። አንዳንዶቹም የዚሁ ብቸኛ ገዢ ፓርቲ አመራር አባል እንደነበሩ ብዙዎች አረሱም። የጊዜያዊ ህዝባዊ መንግስት ወይም ሁሉን አቀፍ የሽግግር መንግስት ምስረታ አማራጮችን የተቃወሙን ሁሉ ወደዱም ጠሉም የአምባገነንነት ጠበቃ ሆነው አገራችንን እንደጎዷት ታሪክ የመዘገበው ነው። የሽግግር መንግስት ማለት ለመንግስት ትንግርት አለን በሚለው ግለሰብ ባይወደድ አይገርመንም። ግለሰቡ በኢየሱስ ተመርቷልና እሱን መተቸት ጸረ ኢየሱስ መሆን ነው ያሉን ሁሉ የሽግግር መንግስት ሲባል ጸረ እሱ መሆን ነው ብለው መጮሃቸው የሚጠበቅ ነው። ህዝባችን በሺዎች ደረጃ ደሙን ያፈሰሰው መንግስቱ በመለስ መለስ በሌላ አምባገነን እንዲተካ አይደለም። ህዝብ የታገለው መብቱን ለማስከበርና የስልጣን ምንጭ መሆኑን ለማስረገጥ ነው። ይህ ትግሉንና የጠበቀውን ድል ማንም ሊነጥቀው ወይም ተክቶት ባለቤት ሊሆን አይፈቅድም። ሁሉን አቀፍ የሽግግር ሂደት ለዴሞክራሲ እውንነት አማራጭ የለውም። ሌላው ሁሉ የአምባገነንነት ጎዳና ምርጫ በመሆኑ የማንቀበለውና የምንታገለውም ይሆናል። ይህንን የተረዳው አሜሪካ በኢትዮጵያ ህዝባዊ መንግስት እንዳይመሰረት ቀጣይ የሆነውን እርኩስ ሻጥሩን በመቀጠል ላይ ባለው ሂደት ለምሳሌ ኢህአፓ ምንም አይነት ተሳትፎና ሚና ሊኖረው አይገባም በሚል ወስኖ መንቀሳቀሱን የምናውቀው ነው። ለምን ሲሉት የድርጅት የኛን ብሔራዊ ጥቅም ይጻረራል ወዘተ በሚል የትግላችንን ሂደት ሊቆጣጠር ባደረገው ጥረትና ስብሰባ ኢህአፓን ለማግለልና ከጥቅም ውጭ ለማድረግ መወሰኑ ምስጢር አይደለም። አሜሪካ ነጻና ለሀገር ተቃሚ የሽግግር ሂደትን አይፈልግም። አሜሪካና ቡችሎቹ የተነሰሱት ሲራ አዲሱን ሹም ድጋፍ ሰጥቶና በዙሪያው መሰሎቹን በ1983 ዓመተ ምህረት እንደተደረገው ሰብስቦ ምርጫ የሚለውን ቧልታ አቀነባብሮ ኢህአዴግ ተብየውን ለስኖ ማስቀጠል ነው። ይህን ሀቅ አልቀበል በሚል አገርን ለጉዳት የሚዳርጉት ሁሉ ህዝብ ይቅር የሚላቸው አይሆኑም። ይህን ሀቅ መረዳት አቅቷቸው የግለሰብን አምባገነንነት ምርጫ ወደፊት የሚያመጡ ሁሉ ታሪክ የሚያወግዛቸው ይሆናሉ። ትግል ሲካሄድና ዜጎች የደም ግብር ሲከፍሉ የቆዩት ጉልቻ ለመቀያየር እንዳይደለ ሁሉም ያውቃል። የህዝብን ትግል ባጭር ለመቅጨትና ለማደናቀፍ የተወሰደውንም የአሜሪካን ሻጥር ሁሉም ማወቅ ያለበት ነው። ደግሞ መጃጃል አይፈቀድልንም አገርን ማጣት እንችላለንና። ከሻቢያ ታረቅን ብሎ መፈንደቅ ለመሆኑ ምን ይባላል? እብደት? አዲሶቹ ሹሞች የፕሮቶኮል ትርጉምን ስተው ቢያሳፍሩንም ጠቅላይ ሚኒስትሩ ቦሌ ድረስ ተጉዞ የውጭ ጉዳይ ሚኒስትር ያውም የሻቢያን እየተቀበለ ከዚህ በላይ ግን የሀገርን ጥቅም አሳልፈው የሚሰጡ እርምጃዎችን መውሰዳቸው ባያሌው እየጎዳን ነው። ሻቢያ መፈንደቁና ሰላምና እርቅ ፈላጊ መስሎ መገኘቱ የሚጠበቅ ነው። የኢትዮጵያን መሬት መውሰድ ብቻ ሳይሆን በየዋሆቹና ፍቅርና መደመር ሰባኪዎቹ አማካኝነት ዳግም ኢትዮጵያን የሚበዘብዝበትን አመርቂ ዕድል አግኝቷል። የሚገርመው የሀገር መሬት በዚህም በዚያ ሲቀነስ ደመርን በሚል ሽፋን አገራችንን ሲጎዱ እሰየው ባዩ መብዛቱ ነው። በአሜሪካኖች የሚጠነሰሱ ለውጦች ሁሉ የራሳቸው መለያና ህዝብን መሳቢያ መንገድ አላቸው። ቢጫ ባንገት ላይ የሚሆን ጨርቅ፣ የሁለት ጣት የድል ምልክት ወዘተ። መደመር የሚለው ቃልም የዚሁ አካልና ነጸብራቅ ነው። በአጠቃላይ ምህረት የሚለው ይቅርታ፣ ፍቅር ወዘተ ወንጀለኞችን ለፍርድ እንዳይቀርቡ ማድረጊያ ዘዴ ሲሆን፣ መደመር ደግሞ ያሉ ተጨባጭ ልዩነቶችና ቅራኔዎችን ደፍጥጦ በመደመር ፈሊጥ ድብልቅልቁን ማውጣት ነው። ማንኛው ኢትዮጵያዊ ነው ከአዲሱ ሹም ቀኝ እጆች ከወያኔዎቹ ደብረሲኦልና አርካብ አይነቶቹ ጋር የሚደመር? ማን ነው ከሰው በላ ደርጎችና የቀሽብር ወንጀለኞች ጋር ልደመር ብሎ የሚስማማ? ያልደረሰበት ግልግል ያውቃል እንዲሉ ያልቆሰሉ ያልደሙ የቀነሱንን እቀፉ ሲሉን መቀበሉ ቢያዳግተን ከቶም አይፈረድብንም። በመሆኑም የሽግግር ሂደትን ሊሰርዙ ወይም ሊያስወግዱ የተነሱ ክፍሎች የኢትዮጵያን መከራና ጭቆና አስከታዮች ናቸው። ባሉት ተጨባጭ ቅራኔዎች አንጻር ከድርጅቶችና ኃይሎች ህብረት ማጣት አንጻር ስናየው የሀገራችን ችግሮች ከባድና በቀላሉ ምላሽ የሚያገኙ አይደሉም። ድርጅቶችና የህዝብ ተወካዮች በሞላ መክረውና ተስማምተው ህዝብን በዚሁ ዙሪያ ሰብስበው ወደ ሽግግርና ነጻ ምርጫ የሚሄዱበት፣ የወያኔን ህገ መንግስት የሚሽሩበት፣ በህዝብ ይሁንታ የሚጸድቅ ህገ መንግስት አርቅቀው ወደ ነጻ ምርጫ የሚሄዱበት ሁኔታ መረጋገጥ አለበት። ሌላው አማራጭ ማለትም ግለሰብን ፈላጅ ቆራጭ ማድረጉ የታጨው ሰው ጥሩ ተባለ መጥፎ ውሎ አድሮ ወደ አምባገነንነት ማምራቱና መከራችንን መቀጠሉ የማይቀር ነው። ባጭሩ መፍትሄው አንድ ብቻ ነው፣ ዴሞክራሲያዊ ሽግግርን እውን ማድረግ። አዲሱ ሹም ካልገዛን የሚሉ በነጻ ከፈለጉት ሊመርጡ ይችላሉ እንጂ የደማንበትን የተሰዋንበትን ትግል ረግጦ በላያችን ላይ በራሱና በወያኔ አሜሪካ ፈቃድ ሊሰየም መቼም የምንፈቅድ አይሆንም፣ መሆንም የለበትም። ከረጅም ዓመታት ጀምሮ ለዲሞክራሲና ህዝባዊ መንግስት ስንዋደቅ የቆየ ነው። ወደዚህ የሚወስደን መንገድ ሁሉ አቀፍን የሽግግር መንግስት መሆኑንም በማስረገጥ ነው። አንዱን አምባገነን በሌላ ለመተካትና አውሬ አገዛዝን ደስ አድርጎ ለመቀጠል ደማችንን አላፈሰስንም፣ አሰቃቂ ግብረስየልንም አልተቀበልንም። አሜሪካ ከወያኔ ግማሾቹን መሪዎች ኦህዴዶችን ሻቢያን አጣምሮ ልክ እንደ 1983 የብዝበዛና ዘረኛ አገዛዝን ሊያሰፍንብን ተነስቷልና መቋቋም መቻል አለብን። አሜሪካ አማራውን ማግለልና አከርካሪውን መስበር እንዳለ ሁሉ ኢያፓን ከጥቅሞች ማድረግ ማግለል ብሎ መነሳቱም የሚጠበቅ ነው። ከአጼው ዘመን ጀምሮ አሜሪካ ኢትዮጵያ ላይ ሊፈልል የፈለገውን ሁሉ ታግለን አክሽፈንበታልና ነፃና ኩሩ አገራችንን ስለምንሻ ለቀኝ ገዢ አንመችም። ኩራታችንም ይህ ነው። ይህ ብሔራዊ አቋማችን። ጀግናዋ ወይዘሮ በባህር ዳር የእናንተን ቧልት ያብቃ። እናንተ በቀደዳችሁት ቦይ አንፈስም። የሽግግር መንግስት መንገድ ነው የሚያዋጣው ያለችውን ለውጥ ፈላጊው አዲስ ሹም በቴሌቪዥን እንዳይተላለፍ ባዘዘው መሰረት ታፈነ። ራሳቸውን አጋለጡ እንጂ መልእክታቸው በሚሊዮኖች ተደምጧል። ህዝብ ሁሉ የሚለው ነውና አሁንም የሽግግር መንግስት፣ አሁንም ሁሉም የፖለቲካ እስረኞች ይፈቱ፣ አሁንም የኢህአፓ እስረኞች ይፈቱ መባሉ ቀጣይ ይሆናል። ይህን የዴሞክራሲ ፍላጎት አፍነው በላያችን ላይ የግለሰብ ወይ አውራ ፓርቲ አምባገነንነት ሊጭኑበት እየጣሩ ያሉት ሁሉ ከባድ ስህተትን እየፈጸሙ ነውና የዚህ የአድህሮትና የዘረኞች ምርጫ እንዲርቁ እናሳስባቸዋለን። የሽግግር መንግስት ሂደት ይጀመር። የግለሰብ ወይም የአንድ ቡድን አምባገነንነት በሀገራችን ከእንግዲህ አይጸናም። ጸረ ወያኔው የጋራ ትግላችን ተፋፍሞ ይቀጥል። ሕዋሳችን በድኖ ስንፋሳችን እስኪገታ፣ ሕያው አካል ምስጥ በልቶት እስኪወጥ በዝምታ፣ ልሳን ሸረሪት አድርሶበት ሕያውነቱ እስኪያከትም፣ ትንታግ እሳት እስኪስለመለም፣ ነበልባሉ እስኪጨልም፣ እንጮኻለን እንጮኻለን፣ እውነት ትውጣ ፍትህ ታበብ እንላለን። መንጋጋ መንጋ ጨላችን በቦክስ በሰደፍ ቢወልቅ፣ በትንታዝ የጥይት አረር የራስ ጥላችን ቢሰነጠቅ፣ በመራጃ ዘነዘና ጽኑ አጥንታችን ቢጨፈለቅ፣ በሰይፍ በሰላ ፋንጃ ለምለም ስጋችን ቢጨቀጨቅ፣ እንጮኻለን ለእውነት ለሐቅ እንሞታለን። እንጮኻለን ኤሎሄ እንላለን። ደም ስራችን ተበጥቶ ደማችን እንደ ውሃ ቢቀዳም፣ ሰብአዊ ክብራችን ተገፎ በቁም ስቃይ ብንቃትትም፣ ምድረ ሲኦል ታጉረን እመቀመቅ ብንወርድም፣ እንጮኻለን አንደክመም ከቶውንም አንታክትም። የሰው ልጆች ስቃይ እሪታ፣ ረሃብ ርዛት ዋይታ፣ እንደ ውዳቂ በያፋልቱ መደፋቱ መሰጣቱ፣ እስኪያበቃ ሰቆቃው ምሬት ሰቀቀን ዋይታው፣ እስኪያበቃ እስኪያበቃ መረገጡ፣ በባርነት መገሽለጡ፣ በሸብጣፎት መሸጎጡ። እንጮኻለን እንጮኻለን እንላለን። እውነት ፍትህ እኩልነት ሰብአዊነት ነፃዊነት ያብር ይውጣ እንላለን። እንጮኻለን እንጮኻለን እንጮኻለን።
የሚታገል አደር ባይልክስክ ያን ትውልድ አውግ ዝም ብሎ ይቀመጥ በጭራሽ አይተብ ገና ከጅምሩ በፍራቱ ታጥቦ ካመጹ ርቆ ምላሱን ሸብሮ ጭቆናን ለማውገዝ ያላነሳ ሰበዝ ብቃት ብቃት አይኖረውም ያፋለመው ቀስ ትውልዱን ለማውገዝ ባላየው አደባባይ ባልዋለበት ሜዳ ትውልዱን ያኝካል ጨብጦ እንዳገዳ የነበረው ያለ ያልነበረን ታጣል የዛን ትውልድ ታሪክ ይፍቃል ይልቃል በህዝብ ይወጃም እጅግን ዘፍዝፎ ያፓን ወክሳል የሰፋው ጫማ የወያኔ ቀፎ አይ ዘመን አይ ጊዜ ሁሉን ኩላዋይ ወይስ ደታጅሬ ስንቱ ሀገር አፍራሽ ነፍሰ በላ አውሬ በአሜሪካን ዶላር ጀግንነት ሸምቶ እንደልቡ ያወራል ሶፋው ላይ ተኝቶ እኮ አርበኝነት ገሶ በያዘው ደረሰኝ ያን ትውልድ ያወግዛል ነጻነት ላይ ያገኝ የነበሩት ያወሩ ያሉት ይመስክሩ ያመጡን ችቦ ለኩፋ ያልነበረ አውራ ትውልዱን አርክስ ይህ የሰፋው ጫማ የወያኔው ልጆች ያልነበረ አውራ ፍጹም አይናገር በደም የወረዛ የዳብሎሶ ገና ከጅምሩ በፍራቱ ታጥቦ ካመጹ ርቆ ምላሱን ሸብቦ ጭቆናን ለማውገዝ ያላነሳ ሰበዝ በቃት አይኖርም ያፋን ለመውቀስ ትውልዱን ለማውገዝ ያልነበር አውራ በጭራሽ አይተምፍ
ካልታገሉ በቀር አይሳካም አንድነታችን
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ለስራ አንቀጽ 43 ቁጥር 4 መጋቢት ሚያዝያ 2010 ዓመተ ምህረት ህዝባዊ ትግልና የሽግግር ጥያቄ። ካለፉት ጥቂት ዓመታት ወዲህ ዘረኛውንና አምባገነኑን የወያኔ አገዛዝ ለማስወገድ ብርቱ መስዋዕትን ያስከፈለ ህዝባዊ አመጽ ተካሂዷል። በተለያዩ አካባቢዎችና በልዩ ልዩ የህብረተሰብ ክፍሎች ጠበብ ያሉ ጥያቄዎችን በማንሳት የተጀመረው ህዝባዊ የተቃውሞ እንቅስቃሴ በሂደት አድማሱን አስፍቶና በርካታ ታጋዮችን አካቶ የትግሉን ኢላማ አገዛዙን ወደ ማስወገድና ስርዓቱን ወደ መለወጥ አሳድጎ የሞት የሽረት ግብ ግብ በማካሄድ ላይ ይገኛል። የትግሉ ግብ ገና ከዳር ባይደርስም በየአካባቢው የተካሄዱት ህዝባዊ እንቅስቃሴዎች አድማዎችና አመጾች አገዛዙን አሽመድምደውታል። አከርካሪውን መተው አዳክመውታል። በትዕቢት የተወጠረውን ቡድን በተከላካይ ድባብ እንዲሸበብ አድርገውታል። በየጊዜው እያደገ በመጣው ህዝባዊ እንቅስቃሴ ምክንያት ገዢው ክፍል በውስጥ መከፋፈልና መሰንጠቅ ደርሶበታል። ያልተቋረጠ ግምገማ እንዲያካሂድ ተገዷል። ጥፋተኛ ነን ብሎ በይፋ ወንጀሉን ለመናዘዝ በቅቷል። የኃይል ሚዛኑ ከአገዛዙ ወደ ህዝቡ እያጋደለ መምጣቱንና በመጨረሻም የአመፁ ጎርፍ ጠራርጎ እንደሚወስደው በሚገባ የተረዳው የወያኔ ቡድን ራሱን ከጎርፉ ማዕበል ለመከላከልና የስልጣን ዘመኑን ለማራዘም አዘናጊና አደናቃፊ እርምጃዎችን አጠንጥኖ ተግባራዊ በማድረግ ላይ ይገኛል። በከፍተኛ ግለት እየተቀጣጠለ የነበረውን ህዝባዊ አመጽ ቀዝቃዛ ውሃ ደፍቶ ለማቀዝቀዝም ሆነ አንገቱን ቀልቶ እስከናካቴው ለማስወገድ በአንድ በኩል በህዝብ ተጠልቶ የነበረውን መሪ ተብየውን አውርዶ የህዝብ ቋንቋ በሚናገርና ያልተጨበጠ ተስፋ በሚሰንቅ ሌላ ጠቅላይ ሚኒስትር ሲተካ፣ በሌላ በኩል አመጹን በኃይል ለመደምሰስ ያስቸኳይ ጊዜ አዋጅ አውጇል። በአዲሱ የወያኔ መሪ አማካኝነት በርካታ የአስተዳደር ለውጦችና መስተካከሎች እንደሚደረጉ፣ የተሟላ ዴሞክራሲ እንደሚኖር፣ ነፃ ምርጫ በተግባር እንደሚውል ወዘተ እየተለፈፈ፣ በሌላ በኩል በኮማንድ ፖስት አማካኝነት ታጋዮች እየተለቀሙና እየተገደሉ ትግሉን ለማኮላሸት ከፍተኛ ጥረት ሲደረግ እያየን ነው። ጠቅላይ ሚኒስትር ተብየው በዚያው በድርጅቱ የተሰየመ መሆኑ ግልጽ ቢሆንም የስልጣን ሽግግር ተደረገ በሚል ከበሮ እየተደለቀ በተለያዩ ስብሰባዎች ላይ ምርጥ ምርጥ ቃሎች በመጠቀም ያልሆነ ተስፋ እየተሰጠ አባላት በአዲስ መልክ እየተመለመሉ በዳያስፖራው ሳይቀር ይህንን ጉዳይ የሚያሳኩ ክፍሎች ተልእኮ እየተሰጣቸው የህዝብን የትግል መንፈስ ለማሸሽ የሚደረገው እንቅስቃሴ ከጊዜ ወደ ጊዜ እየጨመረ ነው። በሌላ በኩልም የወያኔው ቡድን ድርጅታዊ አቋሙን እያጠናከረ ለጥቅም ያደሩትን በአዲስ መልክ እየመለመለ በወታደሩና በጸጥታው በኩል ተከስቶ የነበረውን ክፍተት እያሟላ ለሌላ ዙር የአምባገነን አገዛዙ ሁኔታውን እያመቻቸ መምጣቱ የሚታይ ሆኗል። በጣረሞት ላይ የሚገኘው አገዛዝ የኋላ ኋላ መወገዱ የማይቀር ቢሆንም በሚወስዳቸው ጥገናዊ የማስመሰያ ለውጦች የዜጎችን አስተሳሰብና አስተያየት ለማስለወጥና ከትግሉ ለማዘናጋት በከፍተኛ ደረጃ በሁሉም መስክ እየጣረ ነው። አምባገነንና አፋኝ የሆነው የወያኔ አገዛዝ ስርዓት ሙሉ በሙሉ ተወግዶ በዴሞክራሲያዊ ስርዓት ካልተተካ በስተቀር የሀገራችን ስር የሰደደ ችግር ይፈታል ተብሎ የሚታሰብ አይሆንም። አዲስ ጠቅላይ ሚኒስትር ከመሾም ጀምሮ በተከታታይ ይወሰዳሉ ተብለው በአገዛዙ በዲስኩር መልክ የቀረቡ እቅዶች ስልጣን ለማራዘሚያ የተቀየሱ ሴራዎች ናቸው እንጂ ስርዓቱን አስወግደው መሰረታዊ ለሆነው የዴሞክራሲያዊ ስርዓት በር የሚከፍቱ አይደሉም። አሮጌውን ጠቅላይ ሚኒስትር አውርዶ በአዲስ የተካው የወያኔ ጭምብል ኢህአዴግ መሆኑ እየታወቀና የሹመቱ ዝውውር በአንድ ድርጅት ውስጥ ባሉ ግለሰቦች መካከል መሆኑ ግልጽ ሆኖ እያለ የስልጣን ሽግግር ተደረገ ተብሎ ከበሮ እየተመታለት ያለው ዘፈን ሊበዛ ከተራ ቀልድ ሊያልፍ አይችልም። ላለፉት 27 ዓመታት የመንግስት ማዕከል የሚባለውን የወታደሩን የጸጥታውና የፍርዱን ተቋም እንዲሁም ቢሮክራሲውን ተቆጣጥሮ ኢህአዴግ የሚባለውን ጭብል እንዳሻው የሚነዳው የወያኔ ድርጅት በመሆኑ ተሰየመ የተባለው ጠቅላይ ሚኒስትር የዚህ የድርጅት ፖሊሲ አስፈጻሚ እንጂ በግሉ የሚያቀርበውም የሚያስፈጽመውም ፖሊሲ የለም። ለሰቡ ድርጅቱ ለሚመረበት ለዴሞክራሲያዊ ማዕከላዊነትና ለአብዮታዊ ዴሞክራሲ መርህ ተገዥ በመሆን የወያኔን ፖሊሲ ለማስፈጸም ኃላፊነትና ግዴታ አለበት። የተለየ ሰብእና አለው ቢባል እንኳን የራሱን ፖሊሲ ለመቀየስም ሆነ ተግባራዊ ለማድረግ አቅሙም ሆነ የስልጣን መሰረት የሌለው መሆኑ ግልጽ ነው። የወያኔ አገዛዝ ተንከባሎ ለመውደቅ አፋፍ ላይ በደረሰበት ባሁን ወቅት ባንድ በኩል አገዛዙን ከመጠን በላይ አግዝፈው የሚያዩና በህዝባዊ ትግሉ ምንም ተስፋ የሌላቸው ወገኖች በሌላ በኩል ወያኔ የሚወስደውን የማዘናጊያ እርምጃዎች በመንተራስ ለወያኔው አምባገነን አገዛዝ ህይወት ለመስጠትም ሆነ ራሳቸውን ስልጣን ላይ ለማስቀመጥ የቋመጡ ክፍሎች የተለያዩ ሐሳቦችን ሲሰነዝሩ ይደመጣሉ። በአዲሱ ጠቅላይ ሚኒስትር አማካይነት ወደ ዴሞክራሲያዊ ስርዓት ሽግግር ማድረግ ይቻላል ከሚሉት ጀምሮ በምርጫ ሂደትና በአስፈጻሚ አካሎች ላይ የተወሰነ ጥገናዊ ለውጥ ከተደረገ ተቃዋሚ ኃይሎች በምርጫ ስልጣን ሊይዙ የሚችሉበት መንገድ ሰፊ ነው በማለት እየተቀነቀኑ ያሉ ሐሳቦች ከሀቅ ጋር የተጣሉ መሰረታዊ ጭብጥነት የሌላቸውና ከማይጨበጥ ምኞት ወይም ከስልጣን ጥማት የሚመነጩ ናቸው። የወያኔ ቡድን የሚቆጣጠራቸው የወታደራዊና የጸጥታ ተቋማት እንዳሉ ሆነው ነፃ የሆነ ሽግግር ይካሄዳል ማለት ተጨፈኑና እናታላችሁ ከማለትና የወያኔን አገዛዝ አስመሳይ ቀለም ቀባብቶ ዘረኛ ስርዓቱን እንዲቀጥል ከመፍቀድ ውጭ ሌላ መልእክት አያስተላልፍም። በሸዋ ላይ የተገነባውን ዘረኛ የአገዛዝ ግድግዳ በሽምብራ አገር ፈለስኖ ለሳስኖና አውሸልሽሎ የስልጣን እድሜውን ለማስረዘም የተቃጣ ሙከራ እንደሆነ መቆጠር አለበት። የሕግ አውጭና ተርጓሚው ተቋማት በፈላጭ ቆራጭ እዝ ወድቀው አፋኝና ገዳይ ደንቦች ሕግጋት ሳይወገዱ እንዳሉ ሆነው የሽግግር መንግስት ተቋቁሞ ሰላማዊ ሽግግር እውን ይሆናል የሚሉ ራሳቸውን ከማስታለል አልፈው ተርፈው ወቅታዊ ጥያቄዎችን የሚያዳፍኑ ናቸው። የኢትዮጵያን ህዝብ መሰረታዊና ስትራቴጂያዊ ወይም ዘላቂ ጥያቄዎች አቅጣጫ ለማስታት የተቃጡ ጥረቶች ናቸው። በአንድ ቡድን ቁጥጥርና የበላይነት ስር ያሉት መንግስታዊ ተቋማት መሰረታዊ ለውጥ ሳይደረግባቸው የእርቅ ስብሰባ በማድረግና አንተም ተው አንቺም ተይ በመባባል አገሪቱን ከገባችበት ችግር ወጥታ ወደ ዴሞክራሲያዊ ሽግግር ልታመራ ትችላለች ብለው የሚመኙ አሉ። ምኞትን ወደ ተጨባጭ እርምጃ ለመተርጎም ግን መነሻን በሐቅ ላይ አድርጎ መንቀሳቀስ ያስፈልጋል። አሁን የሚታየው የወያኔ ግትር አቋም ካልተነፈሰ በስተቀር ወያኔ ወደ ክብ ጠረጴዛ ሊመጣ የሚያስገድደው ሁኔታ ተፈጥሯል ማለት የሚቻል አይደለም። ተገዶ መምጣቱ ግን አይቀርም። ተገዶ ለመምጣት የሚጣደፈው በሁለንተናው ዘርፍ እርቃነ ስጋውን ሲቀርብ ብቻ ነው። በወቅቱ ሁኔታ መንግስትን መንግስት የሚያደርጉትን የኢኮኖሚውን፣ የማህበራዊውን፣ የፖለቲካውን፣ የጸጥታውን፣ የአገርና የውጭ ንግዱን፣ መከላከያውንና ፕሮፓጋንዳውን፣ የመጨቆኛ ተቋማትና መገልገያዎቹን ሁሉ ሳይቀር አጠቃሎ ተቆጣጥሯል። የእምነትና የትምህርት መስጫ ተቋማትንም ሰርስሮ ገብቶ አፍኗቸዋል። በአገሪቱ ከሰማይ በታችና ከምድር በላይ ተፎካካሪ በሌለው ዘዴ ማንም በማይሻማውና በማይስተናከለው መንገድ በፍጹማዊነት ሁሉንም በእጁ አስገብቷል። ይህ እውነታ በግሃድ በሚታይባት አገር ወያኔ ለእርቅና ሰላም ያስባል ብሎ መመኘት ከንቱ ነው። እስከዛሬ እንዳየነው ስንቶቹ ህዝብን ከተው ቢለምኑትም በእንቢታ አሳፈራቸው እንጂ ስምምነቱን አልቸራቸውም። ትናንትም ሆነ ዛሬ የኢትዮጵያ ህዝብ መሰረታዊ ጥያቄ ስርነቀል የሆነ መሰረታዊ ለውጥ እንጂ የጥገና ለውጥ አይደለም። ይህ ጥያቄ በአግባቡ እስካልተመለሰ ድረስ ህዝባዊ አመጽ ይቀጥላል እንጂ አይቆምም፣ ሊያቆመው የሚችልም ምድራዊ ኃይል ሊኖር አይችልም። ዴሞክራሲያዊ ስርዓት ከአንድ ገዢ ቡድን በሚደረግ ችሮታ ወይም መልካም ፈቃድ የሚገኝ አይደለም። ያው ሆኖ ለዘለቄታ ሊቆይ የሚችለውም በአንድ ገዢ ቡድን ፍላጎት ወይም በጎ ምኞት ሊሆን አይችልም። ዴሞክራሲያዊ ስርዓት የህዝብ ትግል ውጤት ነው። ህልውናውን አስፍኖ ለዝንተ ዓለም ተጠናክሮ ሊቆይ የሚችለውም በህዝብ ተሳትፎና ትብብር እንዲሁም ተከላካይነትና ዘበኝነት ነው። ዲሞክራሲያዊ ስርዓትን እውን ለማድረግ በመጀመሪያ የአምባገነኑን አገዛዝ የመጨቆኛ መሳሪያ ማምከን ያስፈልጋል። አምባገነኑ ኃይል መሰረት ያደረገውን ኃይልና ስልጣን ወደ ህዝብ ማዛወር ያስፈልጋል። አምባገነኑ አገዛዝ ከስልጣኑ ከተወገደ በዲሞክራሲያዊ የሽግግር ሂደት ህዝቡ የስልጣን ባለቤት የሚሆንበትን መሰረት መገንባት ይቻላል። ለዲሞክራሲ ስርዓት የሚደረገው ሽግግር እንዴት ይመጣል? ዓላማው ምንድነው? ሂደቱስ ምን አይነት መልክ ይኖረዋል? ተግባራቱስ ምንድናቸው? እነማን ይሳተፉበታል? ተልእኮስ ለምን ያህል ጊዜ ይሆናል? የሚሉት መልስ የሚያስፈልጋቸው ወሳኝ ጥያቄዎች ናቸው። አምባገነን አገዛዞች በህዝባዊ አመጽ ወይም በመፈንቅለ መንግስት ይወገዱ የሽግግር ጥያቄ ሁል ጊዜ ይነሳል። አምባገነን አገዛዝ አከርካሪውን ተመትቶ ለህዝባዊው አመጽ ካልተንበረከከ የሽግግር ጥያቄ ሊነሳም ተግባራዊም ሊሆን አይችልም። ለረጅም ዓመታት በአምባገነን እስር ቤት ሲማቅቅ የነበረውን ህዝብ እስከ ወዲያኛው ነፃነትና ፍትሐዊ መብት ለማጎናጸፍ የከበበው አጥር መፈራረስ ይኖርበታል። የሚጓዝበት ጎዳና መጠረግ አለበት። ዴሞክራሲያዊ ሽግግር መጪው ትውልድ እስከ ዝንታለሙ በማንኛውም ጊዜ ከሚነሳ አምባገነን ወታደራዊ ኃይል ሆነ አስመሳይ ቡድን መብቱን ለሚጠብቅበት ዴሞክራሲያዊ ስርዓት መሰረት የሚጥል መንገዱን የሚያስተካክልና የሚጠርግ ክስተት ነው። ስለሆነም የሽግግሩ አብይ ዓላማ የሀገሪቱ የወደፊት እድል ባንድ ነፍጥ በታጠቀ የፖለቲካ ቡድን እጅ በድጋሚ እንዳይወድቅ ለማድረግና ወሳኙና አድራጊ ፈጣሪው ህዝብ ብቻ መሆኑን ለማረጋገጥ ነው። ይህን ለማድረግ ቢያንስ ሁለት ወሳኝ እርምጃዎችን መውሰድ ይጠይቃል። አንደኛው ለአመታት አምባገነን ስርዓት ገንብቷቸው የነበሩትን አፋኝ ህጎች፣ ተቋማትና መዋቅሮችን ማፈራረስና ዴሞክራሲያዊ ባህሪን ባጠለቀ አዲስ መልክ ማዋቀር። ሁለተኛው ደግሞ ለዴሞክራሲያዊ ስርዓት መሰረት ሊሆኑ የሚችሉት የሰብአዊና የዴሞክራሲያዊ መብቶች በቋሚነት ሊጠበቁ የሚችሉበትን፣ ነፃነት ሊጠበቅ የሚችልበትን፣ ህዝብ የስልጣን ምንጭና ባለቤት የሚሆንበትንና ድምፁ በሚገባ የሚከበርበት ሁኔታን ማመቻቸት፣ ተቋማትንና መዋቅሮችን መገንባት፣ ለዲሞክራሲያዊ የስልጣን ሽግግር መሰረት የሚሆኑ ሁኔታዎችን መፍጠር፣ ከህገ መንግስቱ ጀምሮ ከህዝቡ ፍላጎት ውጭ የተካተቱ የህግ አንቀጾችን በህዝብ ምርጫና ይሁንታ እንዲወገዱ ማድረግ፣ የወታደሩንና የጸጥታ ተቋማት ተዋጽኦና ሚዛናዊነት አገራዊ መሆናቸውን መጠበቅና ከማንኛውም የፖለቲካ ቡድን ቁጥጥር ውጭ እንዲሆኑ ማድረግ ነው። ይህ እውን ሲሆን ብቻ ነው በእርግጥም በሀገሪቱ ዴሞክራሲያዊ ስርዓት ሰፍኗል ለማለት የሚቻለው። በሽግግር ሂደት ወቅት የሚመሰረተው የሽግግር መንግስት ካለበት የኃላፊነት ተግባራት አንዱና ዋነኛው የአምባገነኑ ኃይል ሲወድቅ በሀገሪቱ ውስጥ የሚፈጠረውን የአስተዳደር ክፍተት መሙላት፣ ሰላም እንዲሰፍ፣ ህግና ስርዓት እንዲከበር ማድረግና የሀገሪቱን የዕለት ተዕለት አስተዳደራዊ ተግባራትን ማካሄድ ነው። ተግባሩና ኃላፊነቱ ግን በዚህ የተወሰነ አይደለም። የወያኔ አምባገነን አገዛዝ ከተወገደ በኋላ መጀመሪያ የሚነሳው ጥያቄ ህገ መንግስቱ ምን መሆን አለበት የሚለው ነው። ለአለፉት 27 ዓመታት በስራ የዋለው የወያኔ ህገ መንግስት በወያኔ የተቀረጸ የወያኔ የፖለቲካ ፕሮግራም ከመሆኑም በላይ ኢትዮጵያ ነጻ በሆነ ሁኔታ ያላጸደቀው መሆኑ ግልጽ ነው። ስለሆነም አንደኛ ህገ መንግስቱ እንዳለ ይቀጥል አይቀጥል ወይስ ይቀየር? ከተለወጠስ ለውጡ ምን ማካተት አለበት የሚሉ ጥያቄዎች በህዝብ ውይይትና ይሁንታ መልስ ማግኘት አለባቸው። የመገንጠልን መብት የሚፈቅደው አንቀጽ 39 እና ለበርካታ ዜጎች ህይወት መጥፋት ሆነ ከቤት ንብረታቸው መፈናቀል ምክንያት ከመሆን አልፎ የኢትዮጵያን ህልውና አደገኛ ሁኔታ ላይ ያደረሰው በጎሳ ላይ የተመሰረተው የክልል አገዛዝ ለህዝባዊ ውይይትና ውሳኔ መቅረብ አለባቸው የሚለው የበርካታ ዜጎች አስተያየት መሆኑ መሰመር አለበት። ህገ መንግስት ተብየው ሰነድ ለወያኔ እንዲያመች ተብሎ የወጣ በመሆኑ መቀየሩ የማይቀር መሆኑን አብዛኛው ህዝብ ያምናል። ሁለተኛ የህዝብ ተወካዮች ምክር ቤት ምን መልክ መያዝ አለበት? አስተዳደሩስ ፕሬዝዳንታዊ አስተዳደር ወይስ በጠቅላይ ሚኒስትር የሚመራ ስርዓት ይሻላል የሚሉት ሊነሱ የሚችሉ ጥያቄዎች ሲሆኑ አሁንም በህዝብ ውይይትና በህዝብ ውሳኔ ለዘለቄታው መፍትሄ ሊሰጣቸው ይገባል። የሽግግሩ መንግስት ከህግ አዋቂዎችና ተመክሮ ካላቸው እንዲሁም በህዝብ ከተመረጡ ዜጎች የሚውጣጣ የህገ መንግስት አዘጋጅ ጉባኤ መመስረትና በዚህ አካል አማካኝነት የሚቀርቡ ማሻሻያዎች በህዝብ ውይይትና ውሳኔ ህዝብ እንዲጸድቅ ማድረግ ኃላፊነት አለበት። ሶስተኛ የወታደሩና የጸጥታው ክፍል ነጻና ገለልተኛ የሚሆንበትን መንገድ ማመቻቸት ነው። ወያኔ ስልጣን ከያዘ ጀምሮ የወታደሩንና የጸጥታውን ተቋማት በቁጥጥር ስር አድርጎ የፈላጭ ቆራጭ አገዛዙን ዘርግቶ ቆይቷል። የጸጥታው ተቋም 100% ከላይ እስከ ታች በወያኔ አባላትና ካድሬዎች ቁጥጥር ስር ያለ ሲሆን የወታደሩ ተቋም የዋና ዋናዎቹ የአዛዥ ቦታዎች ሆነ ከወታደሩ ተቋም ጋር በተያያዙ እንደ መከላከያ ብረታ ብረት ኢንጂነሪንግ ኮርፖሬሽን አይነተኛ ኢኮኖሚውን መዝረፊያ ቅርንጫፍ አካሎች በወያኔ አባላት የተያዙ ሲሆን በሌላውም የወታደሩ ክፍል የወያኔው ድርጅት ድርሻ ከፍተኛ መሆኑ ይታወቃል። የሽግግሩ መንግስት የተወሰነ ኮሚሽን በማቋቋም አንደኛ የወታደሩን ተቋም ይዘትና ተልእኮ ማስተካከል ይጠበቅበታል። የወታደሩ ተቋም ነጻና ገለልተኛ የሚሆንበትን መንገድ ቀይሶ ተግባራዊ የሚሆንበትን መንገድ ማዘጋጀትም ይኖርበታል። በተመሳሳይ መልክ የፍርድ የፍትህ ያስተዳደር ሌሎች ተቋማት ከአንድ ቡድን ቁጥጥር ስር ለዘለቄታው የሚወገዱበትን መንገድ ያመቻቻል። የሽግግር መንግስቱ ሌላው አብይ ተግባር በህዝብ የተመረጠ ፓርቲ ወደ ስልጣን ሊወጣ የሚችልበትን ሁኔታ ማመቻቸት እንዲሁም የምርጫ ህጉን ማዘጋጀት በማንም ድርጅት ወይም ቡድን ቁጥጥር ስር ያልሆነ ነጻ አስመራጭ ኮሚሽን የሚቋቋምበትና በአጠቃላይ ነጻና ርትዓዊ ምርጫ ሊካሄድ የሚችልበትን ደንብና አሰራር ማዘጋጀት ይሆናል። የሽግግሩ መንግስት ከላይ ከተጠቀሱት አብይ ተግባራት ውጪ በርካታ ተግባራትና ኃላፊነት ይኖሩታል። የሽግግር ሂደት ተግባራትና ኃላፊነት ሊከናወኑ የሚችሉት በሁለት ዋና ዋና አካላት አማካኝነት ነው። የመጀመሪያው የሽግግር ምክር ቤት ሲሆን ሁለተኛው በዚሁ የሽግግር ምክር ቤት የሚሰየመው የአስተዳደሩን ስራ የሚሰራው የሽግግር ጊዜ አስተዳደር ነው። የሽግግሩ ሂደት ሁሉም ሐሳቦች የሚበራዩበትና በውይይት በመከከርና በድርድር እንዲሁም በህዝብ ውሳኔ የጋራ ስምምነት ላይ የሚደረስበት ሲሆን የሚቋቋመው ምክር ቤት የሁሉንም ህብረተሰብ ፍላጎት የሚያካትት ይሆናል። የተደራጁ የፖለቲካ ኃይሎች፣ የሙያ ማህበራት ተወካዮች፣ የአገር ሽማግሌዎች፣ ታዋቂ ግለሰቦች፣ የሃይማኖት አባቶች እንዲሁም የህዝብ ተወካዮች የሚሳተፉበት ይሆናል። የሽግግር ዘመንም በስምምነት የሚወሰን ይሆናል። ውይይቱና ስምምነቱ እንዲሁም ህዝበ ውሳኔ የሚያስፈልጋቸው በርካታ አበይት ጉዳዮች የሚከናወኑበት ወቅት መሆን ስለሚችል ምናልባት ከሁለት እስከ አራት ዓመታት ቢሆን ይመረጣል። የሽግግሩ ሂደት ህብረተሰቡ በመላ ተሳታፊ መሆን አለበት ይገባዋልም። የሽግግሩ ሂደት ለዴሞክራሲያዊ ሂደት መንገድ ሊከፍት የሚችለው ህዝቡ በአጠቃላይ ተሳታፊ ሲሆን ነው። በአንድ ግለሰብ ወይም ቡድን መልካም ፈቃደኝነት ሊካሄድ አይችልም አይገባውም። ይህ አይነት አካሄድም ለዴሞክራሲያዊ ስርዓት ሳይሆን ለአምባገነን ፈላጭ ቆራጭ አገዛዝ በር መክፈቱን በታሪካችን ሁለት የታሪክ ማገናዘቢያዎች ስላሉን፣ የመጀመሪያው በ1967 ዓ.ም የአጼ ኃይለ ሥላሴ መንግስት ሲገረሰስ የተደራጀው ወታደር ራሱን የሽግግር ኃይል አድርጎ ማቅረቡ የሚታወስ ሲሆን ኢህአፓ እንደ ድርጅት ለሽግግሩ ሂደት የጊዜያዊ ህዝባዊ መንግስት ጥያቄ ማቅረቡ ይታወሳል። በወቅቱ በትረስልጣኑን የተቆጣጠረው ወታደራዊ ቡድን ጊዜያዊ ወታደራዊ አስተዳደር ደርግ ብሎ ራሱን ሲሰይም ኢህአፓና ሰፊው ህዝብ ተቃውሞ ቢያሰሙም ሂሳዊ ድጋፍ በማለት ከደገፉት ጀምሮ አባሪና ተባባሪ በመሆን ያገለገሉትን ተጠቅሞ ጊዜያዊ ወታደራዊ አስተዳደር ደርግን ወደ ኢሰፓኮ ከዚያም ወደ ኢሰፓ በመለወጥ ለ17 ዓመታት የፈላጭ ቆራጭ አገዛዙን አስፍኖ ህዝቡን ለመከራና ለችግር የአገሪቱም ሉዓላዊነት አደጋ ውስጥ እንዲወድቅ አድርጓል። ሁለተኛው በ1983 ዓ.ም የደርግ መንግስት ሲወገድም በወቅቱ አገዛዙን የጨበጠው የወያኔ ቡድን የበላይነትና ቁጥጥር የተካሄደውን ሽግግር አስመልክቶ ኢህአፓ ሂደቱ ወደ አምባገነንነት የሚያመራ ሽግግር መሆኑን ጠቁሞ ወደ ዴሞክራሲያዊ ስርዓት ሊያመራ የሚችለው አማራጭ የሽግግር መንገድ ምን እንደሆነ ቢያብራራም ወያኔ በምዕራባውያን ጌቶቹ ትብብር እና ድጋፍ የይስሙላውን ሽግግር አካሂዶ ቆልፍ ቆልፍ የሆኑ መንግስታዊ ተቋማትንና አካላትን በመቆጣጠር ለ27 ዓመታት ዘረኛና ከፋፋይ የሆነ አምባገነን አገዛዙን ለማስፈን በቅቷል። ከዚህ በላይ ለመጥቀስ እንደሞከርነው የዘመኑና የወደፊቱ ተከታታይ ትውልዶች በአገራቸው ዘላለማዊ ስርየት ሊያገኙ የሚችሉበት ስርነቀል የስርዓት ለውጥ ተደርጎ ዴሞክራሲያዊ ስርዓት እውን ሲሆን ብቻ ነው። ቀደም ብሎ በግልጽ እንዳስቀመጥነውም ይህ እውን ሊሆን የሚችለው በስልጣን ላይ ያለው ቡድን በህዝባዊ አመፅም ሆነ በሌላ የትግል ስልት ተገዶም ሆነ በሌላ ሁኔታ ስልጣኑን እንዲለቅ ሲደረግና ህዝባዊና ሁሉን አሳታፊ በሆነ ሰላማዊ የሽግግር ሂደት ዴሞክራሲያዊ ስርዓትን በአገራችን ለማስፈን ሲቻል ብቻ ነው። ከወቅቱ የኢትዮጵያ የፖለቲካ ሁኔታ መረዳት የምንችለው የኢትዮጵያውያን እድል ወሳኝ ደረጃ ላይ የደረሰ መሆኑን ነው። በአንድ በኩል ላለፉት 3-4 ዓመታት በተከታታይ በስፋት ሲካሄዱ የቆዩና በርካታ መስዋዕትነትን ያስከፈሉ ህዝባዊ አመጾች አምባገነኑን አገዛዝ በማዳከም በኩል የተወሰነ ውጤት ያስገኙ የቻሉ ቢሆንም ተጠናክረው ከቀጠሉ ፈላጭ ቆራጭነትን ጨርሶ ለማስወገድም ሆነ ዴሞክራሲን ለማስፈን ሰፊ ድል ያነገቡ መሆናቸው የሚታይ ነው። በሌላ በኩል አገዛዙ በሚወስዳቸው አስመሳይና የማማለቅ እርምጃዎች ታጋዩ ኃይል ተዘናግቶ እንዳስጨራሽ ትግሉን ካቀዘቀዘ ወይም ትግሉን ካቋረጠ ዘረኛውና አምባገነኑ የወያኔ ቡድን በአዲስ መልክ ታድሶና ተጠናክሮ የስቃይና የመከራ አገዛዙ ሊቀጥል የሚችልበት ሁኔታ ወለል ብሎ እየታየ ነው። ሁኔታውን በደንብ ተገንዝቦ ራስን ሳያዘናጉ አስፈላጊውን እርምጃ መውሰድ ከታጋይ ኃይሉ የሚጠበቅ ቢሆንም የህዝብ ትግልና ድል በጥገናዊ ለውጦች እንዳይጠለፉ ለመከላከልም ሆነ ትግሉ ተጠናክሮ የተፈለገውን ግብ እንዲመታ ለማስቻል የፖለቲካ ድርጅቶች የተለየ ኃላፊነት አለባቸው። በኢትዮጵያ አንድነትና ሉዓላዊነት የሚያምኑ የፖለቲካ ድርጅቶች ከምንጊዜውም በላይ ኃይላቸውንና ክንዳቸውን ማስተባበር ያለባቸው ጊዜ አሁን ነው። የፖለቲካ ድርጅቶች የግል ፍላጎታቸውንና የሩቅ ጊዜ ዓላማቸውን በሁለተኛ ደረጃ አስቀምጠው የህዝብን ትግል በመምራትና በማጠናከር በኩል ተገቢውን ሚና ከተጫወቱ የተለያዩ የህብረተሰቡ ክፍሎች፣ የሙያ ድርጅቶች፣ የሃይማኖት ተቋማት፣ ታዋቂና አገር ወዳድ ግለሰቦችና ሌሎች በተገቢው መንገድ ተሳትፎና ትብብር ካሳዩ የኢትዮጵያ ህዝብ አምባገነንነትን ከጫንቃው ለማስወገድም ሆነ በሰላማዊ ሽግግር ዴሞክራሲያዊ መብቱን ሊቀዳጅ እንደሚችል አንዳችም ጥርጥር ሊኖር አይገባም። ድል ለኢትዮጵያ።
I'm not. I'm